ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል 5ን አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው። በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ተዘጋጅቶ የተቀነባበረ ፕሮግራም የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት ክፍል አምስት ለምርመራ ክፍሉ እንደገባው አፌን እንድከፍት ተነገረኝና አንድ እንደረግቢ ኳስ ሞላላ የሆነ ቅርጽ ያለውና ግራና ቀኝ ቃጫ መስቀል ማሰሪያ ያለው የጨርቅ ኳስ አፌ ውስጥ መርማሪው ጨመረና ማሰሪያውን ማጅራቴ ላይ አጠረው። ኳሱ መቼም በማን አፍ ልክ እንደተሰራ እግዚአብሔር ይወቀው መርማሪው በግድ ነው አፌን ፈልቅቆና ገፍቶ መንገጭን ላይን ሁሉ አላቆ የገባው። ይህ ብቻ አይደለም፣ ስንት ሰው አፍ ውስጥ እንደገባል ማን ያውቃል? በዚያ ላይ ደግሞ እርጥብ ነው። እርግጠኛ ነኝ የረጠበው በደምና በምራቅ ነው። ሌላማ በምን ሊረጥ ኑሯል? ዘመኑ ደግ ዘመን ሆነና አጅሬ ኤድስ የሌለበት መሆኑ ነው እንጂ ከአንዱ የደም አፍ ወጥቶ ሌላው ውስጥ ሲገባ ስንት ሰው በተቀሰፈ ነበር። ቢቀሰፍስ ደርግ ለጠራቢዎተኛ ቢሳሳ ነው? እንዲያውም መሰቃየቱ አግባብ ነው ነበር የሚለው። ከዚያ መሬት ላይ እንድቀመጥ ታዘዝኩኝና ቁጭ ስል መርማሪው ሁለት እጆቼን አንድ ላይ አሰረና ሁለቱ ጉልበቶቼ በታሰሩት እጆቼ መካከል እንዲያልፉ እያደረጋቸውና ፍርምት ብዬ ቁጫል። ከዚያ አንድ ወፈር ያለ የእንጨት ዱላ ነገር አመጣና ፍርምት ባሉት ጉልበቶቼ ስር በአንድ በኩል አስገብቶ በሌላ በኩል ጫፉን ብቅ አደረገና በጨዋታ መልክ ጓደኛውን ጎበዝ እንረዳዳ ሲለው መጣና የእንጨቱን አንድ ጫፍ ሲይዝለት ሌላው ደግሞ ሌላውን ጫፍ ያዘና ብድግ ሲያደርጉኝ የሰውነቴ ክብደት ወደ ታች ሲሄድ እግሬና የታሰረው እጄ ወደ ላይ ተጋልጠው ቁጭ አሉ። ከዚያ በደንብ የውስጥ እግሬን ማግኘት እንዲችሉ ሁለቱን የእግሬን አውራ ጣቶች በሲባጎ አሰሩና አንድ ከመሬት ከፍ ያለ ነገር ላይ አንጠለጠሉኝ። ከዚያ በኋላማ ምን ይወራል? ያንን ወደ ላይ ተጋልጦ ያገኙትን የውስጥ እግር አንዱ ሲደክመው ሌላው እየተቀባበሉ በፈረቃ መደብደብ ጀመሩ። የመጀመሪያዎቹ ጥቂት በትሮች በጣም የሚሰሙ ሲሆኑ ህመሙ የሚሰማው ልብ ውስጥና ራስ ውስጥ ነው። እየቆየ ሲሄድ ግን ሰውነት ይደነዝዝና የበትሩን አስተራረፍ ጊዜ ብቻ መጠበቅ ይሆናል። አልፎ አልፎ ሲደክማቸው አረፍ ይሉና መናገር ስትፈልግ በጣትህ ምልክት ስጥ ብለው የማሾፍ ያህል መመሪያ ያስተላልፋሉ። የሚገርመው ነገር ግን አንዳቸውም መግረፍ ከመጀመራቸው በፊት ፋይሌን አይተው ይሄ ቃል ትክክለኛ አይደለም፣ በዚህ ላይ ማብራሪያ እንፈልጋለን የሚል ነገር እንኳ አልጠየቁኝም። በቀጥታ ወስደው መደብደብ ነው የጀመሩት። ያው ሻለቃ ብርሃኑ ግረፉ ስላላቸው ብቻ እሱን ሊያስደስቱ መግረፍ ጀመሩ እንጂ ፋይሌንም ያዩት አይመስለኝም። ስንት ደቂቃ እንደቆየው አላስታውሰውም። የጊዜ ግምት ሁሉ ጠፍቶኛል። ግን እንደማያልፍ የለም አለቀና ካንጠለጠሉበት ላይ ብድግ አደረጉና መሬት ሲለቁኝ ወደቁ። ወዲያው ያንን በጉልበቶቼ መካከል ያስገቡትን አጠና መሰል እንጨት አውጥተው እጄን ፈተው ካፌ ውስጥ ያንን ኳስ ሲያወልቁልኝ አፌ እንደተከፈተ ቆየና መግጠም አስቸገረኝ። ያ በተደበደቡ ሰዎች በማሾፍ ደስታ የሚያገኝ መርማሪ ክፍታ አፈን አዘጋ ብሎ መዝጋት አቅቶኝ በእጄ አገጬን ወደ ላይ ገፍቼ አፌን ለመዝጋት ስሞክር አይቶ ሳቀብኝ። ተነስቼ ለመቆም ስሞክር እግሬ ደምቶና አብጦ ስለነበር መቆም አቅቶኝ ግድግዳውን በእጄ ለመደገፍ ስሞክር ለካስ በድደባው ወቅት እጄም ከእግሬ ጋር ቅርብ ለቅርብ ስለነበረ በጣም ቆስሎ ስለነበር መደገፍ አቃተኝና ወደቁ። ሁለቱም መርማሪዎች ሳቁብኝ። እንደምንም ተንፏቅቄ በእግሬ ቆምኩ። አንደኛው መርማሪ ቶሎ ብለህ ጫማህን አድርግ፣ ውጣ፣ አትንደፋደፍ ብሎ አከታለበኝ። ባኜ ስገባ አድርጌ የነበረውን የላስቲክ ነጠላ ጫማ ፈለግኩና እግሬ ላይ ለማስገባት ብሞክር እግሬ ሁሉ ደምቶና አብጦ ስለነበር የማይታሰብ ነገር ስለሆነብኝ ትቼ ልወጣ ስል ምርመራ ክፍል ያንተ ጫማ መጣያ አይደለም አለና ከየት እንዳመጣው አላውቅም በቁራጭ ሲባጎ ቢጤ የነጠላ ጫማ ላስቲኮች አንድ ላይ አሰረና ጫማውን ትከሻዬ ላይ አንጠለጠለልኝና በሁኔታዬ እየሳቀብኝ አስወጣኝ። የምርመራ ክፍሉ የሲሚንቶ ወለል ወጣ ገባ ስለሌለውና ስለሚቀዘቅዝ ያንን በዱላ ብዛት ያተኮሰና የቆሰለ እግር ስለሚያቀዘቅዝ ሲረጡት ትንሽ ፋታ ይሰጣል። ከምርመራ ክፍሉ እንደወጣው የዱላው ንዝረት የመንገጭ ላይ ወደታች መላቀቅ ምን ጊዜም ደግሞ ፊቴን እንደመቱኝ ባላስታውስም ከፊቴ ላይ ከግራ አይኔ አካባቢ የሚወርደው ደምና ያንን ኳስ አፌ ውስጥ ለማቆየት ሲባል ወደኋላ ተዠምግጎ የታሰረው ሲባጎ የአፌን ግራና ቀኝ ልክ እንደ ፈረስ ልጓም ስለቆሰረኝ እሱም የሚፈሰው ደሜና በዚያ ላይ ረሃቡ ተነባብሮብኝ መኖሬ ሁሉ ጠልቼ ነበር። መርማሪዬ ወስዶ እዚያው ሻምበል ቢሮ አስገባኝና ቃሌን ለመስጠት ከአንድ መርማሪ ጠረጴዛ ፊት ለፊት ተቀመጥ ተቀመጥ ልበለው እንጂ መቼም ሌላ ቃል ስለሌለው በትክክል የሆነው ግን ልክ እንደ ዶንያ ነው። ዘፍ ብዬ ወንበሩ ላይ የወደኩት ክፍሉ ውስጥ አንድ ሶስት የሚሆኑ መርማሪዎች ፊት ለፊታቸው አንዳንድ የተጎሳቆለ እስረኛ አስቀምጠው አንዴ ይሳደባሉ፣ አንዴ ያፈራራሉ። ያ የሚያውቀኝ ሻምበል አየኝና ፊቱን በሐዘን አጠቆረው። ምንም ለማድረግ እንደማይችል ስለማውቅ አዘንኩለት። ቃሌን እንድሰጥ አንድ የማውቀው የመቶ አለቃ ጠረጴዛ ላይ ተመደብኩና መስጠት ስጀምር ምን የመሰለ ሽክን ብሎ የተሰራ የዶሮ ወጥ ፍትፍት ይሸተኛል። የቱን ያህል እንደራበኝ ያወቅኩት የዚያን ጊዜ ነው። የሌለ የምግብ ሽታ ምርመራ ክፍል ውስጥ ያውደኝ። በዚያ ሁኔታ ላይ እያለሁ አንድ የሳይኮሎጂ ኮርስ ሶስት የሰው ልጅ አእምሮ አንዳንድ ጊዜ በአካል የሌለውን ነገር እንዳለ አድርጎ ሊያሳይ ወይም እንዲሸጥ ሊያደርግ እንደሚችል አንድ መምህሬ ለአንዲት ፍቅር የያዛት ሴት ታሪክ የነገረን ትዝ አለኝ። ሴትየዋ ከምትኖርበት አካባቢ ርቃ አንድ ቤተሰብ ዘንድ ተቀጥራ መስራት ስትጀምር የቤቱን ባለቤት ትወደዋለች። ግን ሰውየው ባለትዳርና የልጆች አባት ስለሆነና ትዳር ያለውን ሰው ከሚስቱ አታሎ መውሰድ ከሞራል አንጻር የማትቀበለው ይሆንባትና እዚያው በየቀኑ እያየችው ከምትሰቃይ ብላ ስራዋን ትታ ወደ መጣችበት አገር ትመለሳለች። የወደደችው ሰው ፒፓ የሚያጨስ ስለነበር ለብዙ ጊዜ ሰውየው በሌለበት ያ ያጨሰው የነበረው ትንባሆ ሽታ ይሸታት ነበር የሚል ነበር። ታዲያ እኔም ከዚሁ ታሪክ ተነስቼ ያው በጣም ስለራበኝ ነው አእምሮዬ ምግብ ፈጥሮ እንዲሸተኝ ያደረገኝ እንጂ አሁን የደርግ ምርመራ ክፍል ቢሮ ውስጥ ሽክን ብሎ የተሰራ የዶሮ ወጥ ከየት መጥቶ ነው ብዬ ደመደም። ቃል መስጠት አይበለው የዚያ ምግብ ሽታ እንዳወደኝ አንዱም መርማሪ የሚጠይቀኝን ነገር በደንብ ካልሰማው የፈለገውን ሲጽፍ ቆየና ትንሽ ቆይቶ ብላ እንጂ የሚልና አይ በቃኝ የሚል ድምፅ በደንብ ሰማው። ይሄ ቅዠት ሊሆን አይችልም ብዬ ድምፁ ወደ መጣበት አቅጣጫ ዘወር ብዬ በደንብ በተሸፈነ አይኔ አጣርቼ ስመለከት አንድ በጣም የተገረፈ እስረኛ ምን የሚያህል ጎድጓዳ ሳህን አቅፎ ይዞ ከመስኮቱ አጠገብ ከክፍሉ ጥግ ቀለም ያለ ቦታ ተቀምጦ አየው። አጠገቡ የተቀመጠው መርማሪ ነው ምግቡን እንዲጨርስ ይጋብዘው የነበረው። ተመስገን አላበድኩም ለካ ቅድም የሸተተኝ ምግብ የእውነት ኑሯል ብዬ አሰብኩና ተጽናናሁ። ረሃቤ ደግሞ በጣም የጸና ስለነበረ አሁን የሐሳብ ሳይሆን የእውነት የሆነውን ምግብ ማግኘት በጣም ስለጓጓው አይኔን ከሳህኑ ላይ መንቀል አቃተኝ። የድሮ ጓደኛዬና የዛሬ መርማሪዬ ጥያቄ ሲጠይቀኝ ምግቡ ላይ አፍጥጬ መልስ እንደማልሰጠው ሲያይ ረሃቤን ተረዳልኝ መሰለኝ። ወደ ባለ ምግቡ እስረኛ መለስ ሳልና እንዴት ነው የመቶ አለቃ አትበላም እንዴ ብሎ በስርዓት ከነ ማዕረጉ ሲጠራው በጣም ገረመኝ። ምክንያቱም አንዴ እስረኛ ሆነን ወደ ጠርግ ምርመራ ክፍል ከመጣን በማዕረጋችን ቀርቶ በስማችን እንኳ በማንጠራበት ቦታ ላይ አንደኛ በማዕረጉ መጠራቱ፣ ሁለተኛ ሌሎቻችን ዝልዝል ጥብስን በላ እሱ ከቤት የመጣ ምግብ መብላት። ግን ይህንን ሁሉ ፍልስፍና የምፈላሰፍበት አቅሙም ጭንቅላቱም በወቅቱ ስላልነበረኝ እዚያው ምግቡ ላይ እንዳፈጠር ቀረው። እስረኛው የመቶ አለቃ አይ በቃኝ ጠገብ ሲል መርማሪ ሻምበል ብድግ ብሎ ሄደና ሳህኑን ተቀብሎ አምጥቶ በፊቴ ጠረጴዛው ላይ ቁጭ አድርጎ ብላ አለኝ። በሕይወቴ ሙሉ የማረሳው ግብዣ ነበር። መልስ የመስጫም ሆነ የመደደሪያ ጊዜ አልነበረኝም። እጄን በችኮላ እዛ የበርበሬ የዶሮ ወጥ ፍትፍት ውስጥ እንደራበኝ ዘውት አደርገው፣ ለካስ በድደባው ወቅት የእጄ ጥፎች በሙሉ ተራጭፈው ወድቀው እጄ እንደቆሰለ ስለነበር ያ በርበሬ ቁስሌ ላይ ሲያር ልክ እንደ እሳት ስላቃጠለኝ እጄን ሰብሰብ አድርጌ መለስኩትና ያው የቆሰለ አፌ በምራቅ ተሞልቶ ምግቡን በጉጉት ብቻ እመለከት ጀመር። ወዲያው አንድ እኔ ከመጣሁበት ከወታደር ፖሊስ እስር ቤት ቃሉን ሊሰጥ መጥቶ እዚያ ቁጭ ብሎ የነበረ ወጣት ስለነበር ሻምበሉ ወደ እሱ ተመልክቶ በቁጣ አጉርሰው ብሎ አዘዘው። ያም ወጣት እንደ ታዘዘው አንድ ጥሩ ጉርሻ ሸብሎ ሲያጎርሰኝ አፌ ላይ የነበረው ቁስል ድካሜና በጠቅላላው ህመሜ ሁሉ ተደራርቦ ማግኘት እንኳ አቅቶኝ ስርቅ ስርቅ ይለኝ ጀመር። እንደገና ያው ሻምበል ውሃ ስጡት ብሎ ውሃም ከዚያው ከመቶ አለቃ የተረፈ ትንሽ ተጎነጨው። ግን ምንም እንኳ ምግቡ ቢኖርምና ያ የፈረደበት እስረኛ ሊያጎርሰኝ ቢሞክርም እየደጋገመ ስርቅ እያለኝና ማግኘት እያቃተኝ ያሰጡትንና የተመኘሁትን ያህል መብላት አቅቶኝ ከሶስት ጉርሻ በላይ አልበላውም። እነዚያ ሶስት ጉርሻዎች ግን በህይወቴ ከማልረሳቸው ጉርሻዎች መካከል ናቸው። የመቶ አለቃውን ታሪክ ከክፍሌ ከተመለስኩ በኋላ ስጠይቅ የደረሰበት ነገር አሳዘነኝ። የመቶ አለቃው የጦር መሳሪያ ግምጃ ቤት ባልደረባ ነበር። ወቅቱ ኢትዮጵያና ሶማሊያ ውጊያ ላይ የነበሩበት ስለነበረ ውጊያ ላይ ያለው ጦር የመጥ ጥይት በአስቸኳይ እንዲላክለት ሲጠይቅ የመቶ አለቃም ከመሳሪያ ግምጃ ቤት አለቃው ከሆነው አንድ የሩሲያ መኮንን ጋር በመሆን ጥይቱን እንደታሸገ ከሳጥኑ ቆጥሮ ወደ ግንባሩ ይልካል። ግንባር ላይ ያለው ጦር ጥይቱን ተረክቦ ከፍቶ ይመለከተዋል። ለውጊያ የተዘጋጀ ጥይት ሳይሆን ለመለማመጃ የተሰራ ባሩድ ብቻ እንጂ አረር የሌለው ሆኖ ያገኘዋል። የዚህን ጊዜ ጦር ግንባር ያለው ካድሬ ጸረ አብዮተኞች ጥይት ስንል ባዶ ባሩድ እየላኩ ውጊያውን እንድንሸነፍ ሊያደርጉን ነው ብሎ እሪ ሲል ሻለቃ ብርሃኑ መርማሪዎቹን መሳሪያ ግምጃ ቤት ልኮ ይህንን ምስኪን የመቶ አለቃ ያስመጣና እንዳይሞት እንዳይሽር ቅጥቅጥ አድርገው ምርመራ ያካሂዱበታል። በማግስቱ መታሰሩን የማያውቀው የቅርብ አለቃው የነበረው የሩሲያ መኮንን አለቃው ዘንድ ቀርቦ መታሰሩን ሳያውቅ እንዴት በዚህ በቀውጢ ጊዜ ስልክ እንኳ ሳይደውል ከስራ ይቀራል ብሎ የመቶ አለቃውን ሲወነጅለው፣ አለቅየው የተከሰተውን ችግር ሲነግሩት የሩሲያው መኮንን በሀገሩ የተላከውን የመድፍ ጥይት በሙሉ እያስከፈተ ሲመለከተው ምንም እንኳን ሳጥኑ ላይና የተላከበት ሰነድ ላይ የተጻፈው የመድፍ ጥይት ተብሎ ቢሆንም ውስጥ የነበረው ግን የመለማመጃ ጥይት መሆኑን ይመለከታል። ወዲያው ከሀገሩ ጋር ባለው የመገናኛ ዘዴ ተገናኝቶ ስህተቱ ከዚያው ከተላከበት አገር መሆኑን አረጋግጦ ለመሳሪያ ግምጃ ቤቱ ሹም ሲነግራቸው ጉዳዩን ለደርግ ምርመራ ክፍል ያሳውቃሉ። በዚህ ጊዜ ግን የመቶ አለቃው ምርመራ ክፍል ተወስዶ እነዚያ ሰው ለማሰቃየት የቸኮሉ መርማሪዎች ነገሩን ለማጣራትና ለመመርመር ጊዜ ሳይወስዱ ቀንደኛ ጸረ አብዮተኛ የጦሩን ድል ለማደናቀፍ የሚሞክር አገኘን ብለው እንዳልነበረ አድርገው ቀጥቅጠው እጅና እግሩ ነፍሯል። ንጹህነቱን ቢያውቁም እንደዚያ እንደሆነ ቢለቁት ሰው እንዴት እንደሚያሰቃዩ ሊታይባቸው ሆነ። ስለዚህ ትንሽ እስኪያገግም ማቆየት የግድ ሆነባቸው። ያ ቁስል ደግሞ ደርግ ምርመራ ክፍል የታሰረ እስረኛ በሚመገበው ዝልዝል ጥብስ ብቻ የሚያገግም አልነበረም። ስለዚህ ነው ከቤቱ ምግብ እንዲመጣለት የተፈቀደለት። ከዚህ ጋር የተከሰተው ችግር ደግሞ እዚያ ሁሉ የተራበ አዕዋፈ ሰማይ እስረኛ መሃል ከቤት የመጣ ምግብ አስገብቶ አንድ እስረኛ ብቻ እስር ቤት ውስጥ እንዲበላ ማድረግ አስቸጋሪ ስለሆነባቸው ነው ምግቡ ሲመጣለት ምርመራ ክፍል ተጠርቶ እንዲበላ ይደረግ የነበረው። ምስኪን እስቲ ያለ ኃጢአቱ እንደዚያ መገረፉ እንዲያው መትረፉ እድለኛ ነው። ምክንያቱም ከደርግ እስር ቤት ውስጥ ከሰማሁት ታሪኮች መካከል አንዱ አንድ ሰው በስህተት ይታሰርና እንደዚሁ የቸኮሉ መርማሪዎች የማያውቀውን መረጃ አምጣ ብለው በጣም ካስተቃዩ በኋላ የሚፈለገው ሰው እሱ አለመሆኑን ያውቃሉ። ግን እንደዚያ ሆኖ ተገርፎ ቢወጣ አንደኛ መርማሪዎቹን አይቷቸው ስለነበር ይበቀለናል ብለው ይፈራሉ። ሁለተኛ የደረሰበት ድብደባ በጣም የሚፈጠጥ አይነት ስለነበረ የውጭው ህዝብ ያንን አይነት ጭካኔያቸው እንዳያይ ስለፈለጉ ከሚገደሉ ሰዎች ጋር ደባልቀው አስገድለውታል የሚል ነበር። በምርመራ ክፍል ውስጥ ያሉት መርማሪዎች በሙሉ እጃቸውን የሚበላቸው ወይም እስረኛውን በመምታት የሚዝናኑ መሰለኝ። ምክንያቱም ከተገረፍኩ በኋላም እቢሮ ውስጥ ቁጭ ብዬ ቃሌን ስሰጥ ከኔ እልፍ ብሎ ተቀምጦ ቃሉን ይሰጥ የነበረውን አንድ እስረኛ አንድ ፋይል ለመውሰድ የመጣ መርማሪ ፋይሉን ከጠረጴዛ ላይ ካነሳ በኋላ እስረኛውን ባነሳው ፋይል ራሱ ላይ መጥቶ ሲሄድ፣ ሌላ መርማሪ ደግሞ ለሌላ ጉዳይ ሲመጣ ቃሌን ለመርማሪው እየሰጠው ድንገት በኋላ መጥቶ በሁለት እጆቹ ሁለት ጆሮዬን በጥፊ እንዴት እንዳጨኋቸው አረሳውም። ምን ማድረጉ ይሆን? የአገሬ ሰው ሲተርት በድፎ ላይ ሙልሙል ይላል። እንደዚያ ስንት ዱላ የዋለበት ሰው ላይ ጥፊ ምራቂ መሆኑ ነው ወይስ ደረሰኝ ነው? ታዲያ አንዱ መርማሪ እንደዚህ ሲያደርግ ሌሎቹ በሙሉ ይስቃሉ እንጂ አንዱም አድራጎቱ ህገወጥ ነው ወይም ከሞራል አንጻር ትክክለኛ አይደለም ብሎ ሌላውን ሰው አይልም። ደግሞ ጠራቢተኛ ሰው ነው እንዴ የህግ እንክብካቤ የሚያስፈልገው ብለው የደመደሙ ይመስላሉ። በሰው ስቃይ የሚደሰቱ ጉዶች። ጸባያቸው ግን ያስገርመኛል። አንዳንድ ጊዜማ በጠራራ ፀሐይ አልኮል ጠጥተው አፋቸው ጋንጋን እየሸተተ ነው እስረኛ ምርመራ ክፍል ወስደው የሚገርፉት። እንዲያበረታታቸው ይሆን? የሚያደርጉት ተግባር ትክክል አለመሆኑን ተረድተው አልኮሉ ይሉኝታቸውን እንዲሸፍንላቸው? ባይታወቅም ጠጥቶ እስረኛ መግረፍ በደርግ ምርመራ ክፍል አካባቢ ይሰሩ በነበሩ መርማሪዎች ዘንድ የተለመደ ነበር። እስረኛውን በአብዛኛው የሚገርፉት ለማሰቃየትና ለራሳቸው እርካታ ለማግኘት ነው እንጂ አንዳንዴ እኮ ቃሉን እንኳ አይቀበሉትም፣ ወይም ሳይገርፉት በፊት ከነገራቸው ሌላ ቃል እንኳ አያገኙበትም። ስለ እንደነዚህ አይነት ሰዎች ስናወራ አንድ ጓደኛዬ በአብዛኛው በሞኝነታቸው ስለሚታወቁ የአገሬ ሰዎች የነገረኝ ትዝ አለኝ። ከዚህ ከምላችሁ አካባቢ ሰዎች ለወታደርነት ይመለመሉና ስልጠናቸው ከጨረሱ በኋላ ለወታደራዊ ግዳጅ ወደ አንድ አካባቢ ይወሰዳሉ። በአካባቢው ሲደርሱ የጠላት ጦር ሰፍሮ ያዩና አለቃቸው በሉ እንግዲህ ያ ሰፍሮ የምታዩት የጠላት ጦር ስለሆነ ተኩስ ከፍታችሁ ግደሏቸው ይላቸው። ምን አደረጉንና ነው? ባይሆንስ ደሙንና ያናዱን እንጂ ያሉ ይባላል። አንድ ሰው ሌላውን ምንም ሳያደርግ ቆሞ ወይም ቁጭ ብሎ እያለ ባጠገቡ ሲያስ ለመዝናኛ ያህል በጥፊ አጭሎ ወይም በኩርኩም ነድሎ መሄድ ከጀመረ የአእምሮው ጤነኝነት የሚያጠያይቅ ነው። አሁን እንግሊዝ ሀገር ለንደን ከተማ ውስጥ ያሉ አንዳንድ ዱርዬዎች አንድን በህዝብ መጓጓዣ የሚጠቀም መንገደኛ ሳያስበው ቁጭ እንዳለ በድንገት በጥፊ እንደሚመቱና ያም ቢሆን ድርጊቱን በሞባይል ስልክ ካሜራቸው ቀርጸው ለማስቀረትና ለጓደኞቻቸው በኢሜይል በመላክ ለመዝናናት ለመሳቅ እንደሆነ ሰምቻለሁ። እንዲያውም የራሱ ስምም ተሰጥቶታል፣ ሃፒ ስላፒንግ ይሉታል። ለካ የኔ ሀገር መርማሪዎች ገና ድሮ የነቁ ኖረዋል። እንግሊዞች ገና አሁን በ1999 ዓመተ ምህረት የደረሱበትን እነሱ ከ30 ዓመት በፊት ያውቁ ነበር። ባለ ካሜራ ሞባይል ስልክ ጎደላቸው እንጂ። ያቺን ሶስት ብር ሻይን አጣጥሜ ቃሌን ሰጥቼ እንደጨረሱ ልክ ከመፈረሜ በፊት ሻለቃ ብርሃን የምርመራ ክፍሉን በር ብርግድ አድርጎ ገባና ቃሌን ሲቀበል የነበረውን የመቶ አለቃ ምን አዲስ ነገር አለ ቢለው፣ የመቶ አለቃው ከመቀመጫው ብድግ ብሎ በፊት ተሰጠው ቃል ምንም የተለየ ነገር የለም ሲለው፣ ብርሃኑ ወደ እኔ ዞር አለና ፊቱ ላይ ጥላቻና ቁጣ እየታየበት ጠብቅ ደግሞ በዚህ የምተው መስሎሃል ሲለኝ፣ በዛች የሰኮንድ ፍራክሽን በሆነች ጊዜ ውስጥ አእምሮዬ ብርሃኑ እንደዚህ ሲል ምን ማለቱ እንደሆነና የሚከተለውስ ምን እንደሆነ በብርሃኑ እርምጃ ከተወሰደበት ጓደኛዬ ስላወቅ በድፍረት ለምን ታስጠብቀኛለህ? አሁኑ ለምን አታደርገውም ስለው የፌዝ አይነት ሳቅ ሳቅ ብሎ በሩን ዘግቶ ወጣ። ይህኔ በወዱ እኔ ብርሃኑ ሞኝ ነኝ፣ አሁኑኑ ገድዬ ከስቃይህም እገላግልህ ዳንኩ ብለህ ስትጓጓ ነው መጥቼ የምጨርስህ እያለ እየፎከረ ይሆናል። ከብርሃኑ ጋር በመርማሪነት ሲሰራ ከቆየ በኋላ የኢህአፓ አባል ነው ተብሎ ተይዞ አብሮኝ ወታደር ፖሊስ እስር ቤት የነበረ የመቶ አለቃ ከታሰረ ከአንድ ከሁለት ወራት በኋላ ደርግ ምርመራ ክፍል ሂዶ መርማሪ በነበረበት ቢሮ ውስጥ ተመርማሪ ሆኖ ተደብድቦና ተሰቃይቶ ወደ ወታደር ፖሊስ እስር ቤት ይመለሳል። ከተመለሰ ጊዜ ጀምሮ ግን ዝግጅቱ ሁሉ እንደሚገደል ነበር እንጂ እፈታለሁ የሚል ሐሳብ እንኳ አልነበረውም። ለምን እንደዚህ እንደሚል ብጠይቀው ብርሃኑን አንተ በጓደኝነት ብታውቀውም እኔ በምርመራ ስራው ላይ ከአንተ የበለጠ አውቀዋለሁ። ሊያጠፋው የሚፈልገውን ሰው አሰቃይቶ ነው የሚያጠፋው። በተለይ ከተገረፈ በኋላ በዚህ የምተው መስሏል ብሎ የዛተባቸውን ሰዎች ሁሉ ያስገድላቸዋል። ግን ወዲያው እንደተገረፉ ቢያስገድላቸው ከስቃያቸው የሚገላግላቸው መስሎ ስለሚታየው አቆይቶ ቁስላቸው ጠገግ ብሎ ለመኖር መጓጓት ሲጀምሩ ነው አስወስዶ የሚያስገድላቸው ብሎ የነገረኝ ትዝ አለኝ። እውነትም የመቶ አለቃው እንደፈራው ቁስሉ ድኖለት ያለ ድጋፍ ብቻውን መሄድ እንደጀመረ ሰሞን ተጠርቶ ተወስዶ ሳይመለስ ቀረ። ፊርማ ይበለው ብዕር እንኳ መያዝ በማይችል እጅ ዝም ብዬ ሞነጫጭሬ ብርሃኑ ለመቼ ለእርድ እንዳጨኝ እያውጠነጠንኩ እንዳለሁ መርማሪው የመቶ አለቃ ዘብ ጠርቶ ወደ እስር ክፍሉ እንዲመልሰኝ ነገረው። ከተቀመጥኩበት በግድ በድጋፍ ቆሜ እጄ እግሬ ፊቴና አፌ እየደማ ያችን በሲባጎ ቢጤ አንድ ላይ የታሰረችውን የላስቲክ ነጠላ ጫማ ትከሻዬ ላይ አንጠልጥዬ ረጅሙን ወደ እስር ቤት የመመለስ ጉዞ ጀመርኩት። ከምርመራ ክፍሉ እስኪወጣ ድረስ የሲሚንቶ ወለል ስለሆነ ያው እግር እየተንቀጠቀጠም ቢሆን እንደምንም መራመድ ይቻላል። ስቃዩ የሚጀምረው ከቢሮው ተወጥቶ አስፋልቱ መንገድ ላይ ሲደረስ ነው። በአጋጣሚ ደግሞ አስፋልቱ የዚያ ሰሞን አዲስ የተነጠፈ ስለሆነ በእኛ ሀገር የአስፋልት አሰራር እንደተለመደው በላዩ ላይ ደቃቅ አሸዋ ተበትኖበታል። እግዚአብሔር ያሳያችሁ። በዚያ ተገርፎ በቆሰለ እግር በአሸዋ ላይ መራመድ ማለት እዚያ ምርመራ ክፍሉ ከደረሰው ድብደባ ያልተናነሰ ስቃይ ነበር። ያጀበኝ ወታደር ደግሞ እግስት የሌለውና የተቻኮለ ስለሆነ ኋላ ኋላዬ እየተከተለ ቶሎ ቶሎ በል እንጂ ይለኛል። እኔ ደግሞ እያንዳንዷን እርምጃ ከመውሰዴ በፊት እግሬ የት ጋ ቢያርፍ ስቃዩ ቀነስ ሲልለት ይሆን እያልኩ እየፈለግኩ ነው የምረግጠው። አንድ ወቅት ላይ ወታደሩ ትዕግስቱ አለቀና ሂድ እንጂ ብሎ ከጀርባዬ በእጁ ገፋ አደረገኝ። በደህና ሁኔታ ላይ ላለ ሰው ያ ግፊት ምንም ማለት ላይሆን ይችላል። እኔን ግን ገፋ ሲያደርገኝ ድካሙና የቆሰለው እግሬ መሬቱን መቆንጠጥ ያለመቻሉ ተደራረበና ነው መሰለኝ በቀጥታ በፊቴ እንደ ግንብ መሬት ላይ ወደቅሁ። እጄ በጣም ቆስሎ ስለነበር ወደፊት ተዘርግቶ መሬቱን በመደገፍ አወዳደቁን ትንሽ ሊያበርደው አልሞከረም። ለራሱ ደህንነት ተጨንቆ ነው መሰለኝ መሬት እንዳይነካ ወደ ላይ ተንጨፍሮ ነው የቆየው። ምን ያድርግ እሱስ ቢሆን የዱላው ተቋዳሽ ሆኖ ጥፍሮቼ ሁሉ በረው እንደቆሰለ አይደል። ወታደሩ አድራጎቱ ጸጸተው መሰለኝ ፊቴ ሁሉ አቧራ እንደቃመ ተወደቅኩበት ደግፎ አነሳኝና እየተንኳተት እስር ቤቱ ግቢ መግቢያ በር ጋር ስደርስ አንዲት ትንሽ ዘቅዘቅ ያለች ቦታ አጋጠመችኝ። መሬት ቁጭ አልኩና እንደ ልጅነቴ ተንፏቅቄ ወረድኩና ግቢው ውስጥ ስገባ አጃቢ ወታደር ቃሌን ስለሰጠው በፊት ከነበርኩበት ትንሽ ክፍል ወጥቼ ትልቁ እስር ክፍል መግባት እንዳለብኝ ለአምሳ አለቃው ነገረና አስረክቦኝ ሄደ። የአምሳ አለቃው ትክ ብሎ የቆሰለውን እግሬን ተመለከተና በረዥሙ የቤት ኃላፊ ብሎ ተጣርቶ የትልቁ እስር ክፍል ኃላፊ ሲወጣ ሐሳቡ እንዴት እንደመጣለት እንጃ ተሸክመህ አስገባና ቦታ ስጠው ብሎ አዘዘው። ወዲያው ገዘፍ ብሎ ፈርጠም ያለው ወጣት ቀልጠፍ ብሎ አይዞ በርታ ብሎ እንደ ልጅነቴ አንድ እጁን ከማጅራቴ አንድ እጁን ከጉልበቴ ጀርባ አስገብቶ አፈፍ አድርጎ አነሳኝና ተሸክሞ ወደ ስር ክፍሉ አመራን። በጉዞው ላይ እኔን ከብደቴ ቀለል ያለ ስለሆነ በቀላሉ አነሳኸኝ። አንተ የተገረፍክለት ማን ችሎ ያነሳህ ይሆን ብዬ በሐሳቤ አዘንኩለት። ይዞኝ ወደ ስር ክፍሉ ሲያስገባኝ ውካታው ሁሉ እርጭ አለ። ወዲያው ሞራል ሞራል ብለው አበረታቱኝ። ከውጭ ሲገቡ የታመቀ አየር ያልታከመ ቁስልና ላብላብ ነው የሚሸተው። ክፍሉ ውስጥ ከ50 የማያንሱ ሰዎች አሉ። እንደገባው አዲስ ተገርፈው የሚመጡ ሰዎች ቁስላቸው እንዳይነካ ተብሎ የተዘጋጀው አንድ ጥግ ቦታ ላይ ተሰጠኝና አረፍ ብዬ ቁስሌን አስታምማለሁ ስል የቤት ኃላፊው አንድ ደንደር ያለ እስለኛ አስከትሎ ወደ ነበርኩበት ጥግ ሲመጣና እስለኞቹ ደግሞ በሙሉ ወደ እኔ ሲመለከቱ አየኋቸውና ነገሩ ግር አለኝ። እነዚህ ሰዎች ምን ፈለጉ? እዚህ ፖለቲካ እስረኞች መካከል እንደ ፖሊስ ጣቢያ እስር ቤት የሻማ ሊጠይቁኝ ነው? ደግሞ እንደዚህ ተገርፎ የተሰቃየ ሰው የሻማ ብለው ገንዘብ ሊጠይቁ ነው? ቢጠይቁኝስ? እዚህ ገንዘብ የለ፣ ንብረት የለ፣ ምን ሊወስዱ ነው? ከፈለጉ ትከሻዬ ላይ ያለችውን በእግሬ ማበጥና መቁሰል ምክንያት የማላደርጋትን ነጠላ ጫማዬ፣ ጫማ ተብላ የምትጠራ ከሆነ መውሰድ ይችላሉ። እሷም ብትሆን ጫማ እስር ክፍል ውስጥ አይገባም ተብላ ውጭ ነው የቀረችው እያልኩ ሳሰላስል ደረሱና አንደኛው ከኋላዬ ቁጭ ሲል የቤቱ ኃላፊ ከጎኔ ቁጭ አለ። ዘወር ብዬ ኮስተር ብዬ ምን ነው አልኩት። ከዚያ እንደገና እስረኞቹ ሞራል ሞራል ማለት ጀመሩ። ነገሩ እንዳገባኝ ሲያውቅ የቤት ኃላፊው ብዙ ሰዎች ተገርፈው እንደተመለሱ በአካባቢው መድኃኒት ስለማይገኝ ወዲያው አሁን እኛ ልናደርግልህ እየተዘጋጀን ያለነው ሕክምና ካላደረጉ የተገረፈው እግራቸው ውስጥ ደም ረብቶ ስለሚቀር እግራቸው ተበላሽቶና ተንሻፎ ይቀራል። በእርግጥ ሕክምናው ኋላ ቀር ስለሆነ በጣም ያማል። ለዚህ ነው እስረኛው ሞራል ሞራል የሚልህ ብሎ አስረዳኝ። ብዙ እግራቸው ከግርፋት በኋላ ተንሻፎ የቀሩ ልጆች አይቼ ስለነበር ምናልባት ከብርሃኑ ዛቻ በተር ሸፈፍ ሸፈፍ እያልኩ ከምኖር ብዬ ስምምነቴን ገለጽኩለት። እዚያው መሬት ቁጭ እንዳል ከኋላ ተቀምጦ የነበረው እስረኛ እግሩን ግራና ቀኝ አሳለፈና እጆቼ ወደ ታች እንደተዘረጉ በሁለት እጆቹ ከጀርባዬ እንዳልነቃነቅ አርጎ እቅፍ አድርጎ ሲይዘኝ ከጎኔ ተቀምጦ የነበረው የቤት ኃላፊ አንዱን እግሬን በአንድ እጁ ባቴን በሌላው ደግሞ ቁርጭምጭሚቴ አካባቢ ይዞ ብድግ አደረገና ፊት ለፊቴ የነበረውን አሸዋ ግርፍ የእስር ቤቱ ግድግዳ ላይ ይደበድበው ጀመር። እውነትም ነገሩ ትልቅ የሞራል ማበረታታት የሚያስፈልገው ነበር። ያንን በደንብ እንኳ እንዳልቆምበት ተሰራው የነበረውን ትኩስ የተገረፈ ቁስል ያለው እግር ሻካራ የሆነ ግድግዳ ላይ ሲደበድበው ህመሙ የሚሰማው እግር ላይ ብቻ አይደለም፣ በቀጥታ የሚሄደው ወደ ልብ ነው። እንደ ማቆልወልና አእምሮ እንደ መሳት ነው የሚያደርገው። በምርመራ ክፍሉ ዱላ የባሰ ነው የሚያመው። ልዩነቱ ይህኛው ለማዳን ያኛው ግን ለማሳመም መሆኑ ብቻ ነው። መንፈራገጥ እንኳ እንዳልችል ከኋላዬ ተቀምጦ የነበረው እስረኛ ሁለት እጄን ግጥም አድርጎ ከሰውነቴ ጋር ይዞት ስለነበር ምንም እድል አልነበረኝም። ብቻ የህመሙ ብዛት ላቤን ባፍንጫዬ ነው ያንቆረቆረው። ሁለቱንም እግሮቼን ተራ በተራ በዚህ መልኩ በእስረኛ ሕክምና ካከሙልኝ በኋላ እንደማያልቅ የለም አለፈና ሲለቁኝ ትንሽ ተንፈስ አልኩ። እግሬን ሳየው ከበፊቱ የበለጠ በደም ተሸፍኗል። እንግዲህ ልምድ ያላቸው በቦታው የተገኙት የሕክምና አዋቂዎች ለኔው ሲሉ ያደረጉት ስለሆነ ችየው ልቀመጥ ብዬ አረፍኩ። ደርግ እስር ቤት ፍራሽ፣ ምንጣፍ ወይም የብርድ ልብስ የሚባል ነገር የለም። ያችኑ ከወታደር ፖሊስ እስር ቤት ስመጣ ትከሻዬ ላይ ጣል አድርጌ ያመጣኋትንና ለምርመራ ሲሄድ ትንሿ እስር ክፍል ትቻት ሄጄ የነበረችውን አሮጌ ጋቢ ከተረኛ የአምሳ አለቃው ፈቃድ ተጠይቆ መጀመሪያ ከነበርኩበት ተልካልኝ ሲሚንቶን ወለል ላይ አጠገብ የነበረ እስረኛ እየረዳኝ የኔ ጅማ ከፍሩ ሁሉ ወላልቆት ለነበር ምንም ነገር ሊይዝበት አልችልም ነበር። ዘርጋ አደረግኩና በጀርባዬ የተንጋልዬ ህመሜን ማዳመጥና የሻለቃ ብርሃኑን ዛቻ ማሰላሰል ጀመሩ። ያ አብሮኝ ታስሮ የነበረውና በኋላ ተወስዶ ሳይመለስ የቀረው የመቶ አለቃ ጓደኛዬ ስለ ብርሃኑ የነገረኝን ሳውጠነጥን ከመታሰሬ በፊት ከሌሎች ሶስት ጓደኞቼ ጋር አንድ ቀን ቢራችንን እየተጎነጨን የተጨዋወትነው ቀልድ መሰል ቁም ነገር ትዝ አለኝ። ነገሩ እንዲህ ነው። እኔና ሌሎች ሶስት ጓደኞቼ ሆነን ከስራ ስንወጣ ተገናኝተን አሮጌው ፍልውሃ የሚባለው ፊንፊኔ ምግብ ቤት አዳራሽ ቁጭ ብለን ድራፍት ቢራችንን እየተጎነጨን እንዲሁ የባጡን የቆጡን እያነሳን ስንጨዋወት ጨዋታን ጨዋታ እያስከተለው በመጨረሻ ላይ በወቅቱ ሰሞኑን ደርግ ሰጥቶት ስለነበረው ሹመትና ሌሎች የደርግ አባላት ጋር ሲነጻጸር የሌተና ኮሎኔል መንግስቱ ኃይለማርያም ስልጣንን የቱን ያህል እንደመጠቀ ተገገመገምን። በኋላ አንደኛው ዘወትር መፈላሰፍ ይወድ የነበረው ጓደኛችን ሌላውን አንዱን ጓደኛችንን አመልክቶ አሁን አንተ በታሪክ አጋጣሚ የዚህን ሰውዬ ስልጣን ብታገኝ ምን ታደርግልን ነበር ብሎ ያልታሰበ ጥያቄ ወረወረበት። ተጠያቂው ጓደኛችንም ትንሽ ካሰላሰለ በኋላ አንዱን አንተ ተናጋሪና መላተኛ ስለሆንክ ያው የማስታወቂያ ሚኒስትር አደርግሃለሁ አለው። ሌላውን ደግሞ አንተ ደግሞ እድሜ ልክህን ከገንዘብና ከሂሳብ ጋር ስለኖር የገንዘብ ሚኒስትር አደርግሃለሁ አለና የቀረውን ደግሞ አንተ ወርቅ ስለምታጠብቅ የባህል ሚኒስትር ነው የማደርግህ ብሎ የምኞት ሽሞቱን ነሰነሰው። ሁላችንም እድሉ ተሰጠንና ለሌሎቻችን የምንሰጠውን ሹመት ከተሰጣጣን በኋላ መቼም ሐሳቡ ሁል ጊዜ ከሌሎች ለየት ያለ ስለሆነ የእሱን ሐሳብ ለመስማት ጓጉተን ራሱን ይህን ሐሳብ ያመጣውንና መፈላሰፍ የሚወደውን ጓደኛችንን ዞርንበትና እስቲ የእኛን ሰማህ፣ አንተስ ይህን ስልጣን ብታገኝ ምን ታደርግልን ነበር ብለን የሚሰጠውን መልስ ለመስማት ሁላችንም በጉጉት ጠየቅነው። ትንሽ አቅማማና እኔ እንኳን አንዳችሁን ከአንዳችሁ አላበላልጣችሁም፣ ሁላችሁም ለኔ እኩል ናችሁ። ስለዚህ ስልጣኑ ካለኝ ለሁላችሁም የማደርገው ነገር ቢኖር ተመሳሳይ ነው አለና አቆመ። ሲናገር እንደዚሁ ነው፣ የሰው ልብ መስቀል ስለሚወድ መልእክቱን መጨረሻ ላይ ነው የሚያደርገው። አንዱ ሹመቱን ለመስማት ጓጉቶ የነበረ ጓደኛችን ተናዶ ጀመርክ ደግሞ መካቸም፣ ምንድን ነው ያሰብክልን? ሁላችንንም ደጃዝማች ወይም ራስ እንዳትለን፣ የእሱ አይነት ሹመት እንደው ቀርቷል ብሎ ሲያሾፍበት ፈገግ አለና እኔ እቺን የመሰለች የፈላጭ ቆራጭነት ስልጣን ባገኝ ኖሮ ሶስታችሁንም አስረሽናችሁ ነበር ብሎ ማቱን አወረደብን። ሶስታችንም ደንግጠን ትንሽ ዝም ብለን ከቆየን በኋላ አንደኛው አንተ አረመኔ ለምንድን ነው የምታስረሽነን ብሎ ሁላችንም አእምሮ ውስጥ ይመላለስ የነበረውን ጥያቄ ጠየቀው። ሆይ ያንንም ያህል ደረጃ ላይ ከደረስኩኝ በዓለም ላይ ሁሉ የአገር መሪ ሆኜ ከታወቅኩ በኋላ ተነስታችሁ እሱ እኮ ደሞዙን ለሲጋራ እንኳን ማብቃቃት አቅቶት ከኛ ላይ ሲጋራ እየወጋና እኛው ቢራ እየጋበዝነው ነበር የሚኖረው ብላችሁ ድክመቴን ሁሉ ለህዝብ እንዳታጋልጡ ነዋ ብሎን ርፍ ያለው ጨዋታ በሐሳቤ መጣና አሃ ለካስ ብርሃኑ እንደዚህ አይነት ሰው ኖሯል። በአሁኑ ጊዜ ለሌተና ኮሎኔል መንግስቱ በጣም የቅርብ ባለሟልና ታማኝ ስለሆነ በቅርቡ አሁን ከያዘው የደርግ የምርመራ ክፍል ሹምነት እጅግ ከፍ ላለ ሹምነት ራሱን እያዘጋጀ ይሆናል። ምናልባትም ፖሊስ ስለነበረና በምርመራውም ስራ ስለኖረበት የህዝብ ደህንነት ሚኒስትር ወይም ከዚያ ለላቀ ሹመት እየተዘጋጀ ስለሆነ ደካማ ጎኔን ያውቁ ይሆናል የሚላቸውን ሁሉ ጓደኛችን እንደቀለደው እያስረሸነ ይሆናል ብዬ አሰብ። በእርግጥም ብርሃኑ ሊያጠፋኝ ነው የፈለገው የሚለውን ሐሳብ ያጠናከረው እኔ ከታሰርኩና ምርመራዬን ከጨረስ ወደ አንድ ዓመት ገደማ የሆነኝ ሲሆን ምርመራውን ያጣራው ቡድንም ስራውን አጠናቅቆ የምርመራ መዝገቦቹን ሁሉ ቡድኑን ላቋቋመው ኃላፊ አስረክቦ ተበትኗል። በዚህ ቡድን አማካይነት ተይዘን የተመረመርነው ሰዎች ብዛት እስከ 30 የምንደርስ ሲሆን ከሰላሳችን መካከል ሻለቃ ብርሃኑ እስካሁን ድረስ ያስጠራውና ደርግ መመራ ከላስነጥቶ ያስገረፈው ሶስት ሰዎች ብቻ ሲሆን ሁለታችንን ከእጩ መኮንንነት ጀምሮ ሶስተኛውን ደግሞ ምንም እንኳ እጩ መኮንንነት የገባው ብርሃኑ ከተመረቀ በኋላ ሆኖ ከትምህርት ቤት ጀምሮ ባይተዋወቁም አንድ ላይ ይሰሩ ስለነበር የሚያውቀንን ሰዎች ብቻ ነው። የሚያውቀን ሰዎች በስተቀር ሌላ ማንንም እንኳ ለማስገረፍና በድጋሚ ቃል እንዲሰጥ እንኳ ወደ ደርግ መመራ ክፍል አላስጠራም። ያው በፎከረው መሰረት የመቶ አለቃውን ገድሎታል። አሁን ደግሞ ሁለት የሚያውቀንና የምናውቀው ሰዎች ከቡድኑ ውስጥ ተለቀረን እኛንም አቀላጥቶ ሊገለድ ነው ማለት ነው ብዬ ደመደም። እውነትም ነገሩ ወደዚያ የሚያመላክት ነበር። ግን ታዲያ ድክመቴን ያወጣሉ ብሎ ፈርቶ ከሆነ የሚያውቃቸውን ሰዎች የሚገለው ለምን ሳያስገርፍና ሳያስቀይ በቀጥታ እንደማያስወግዳቸው ግን እስካሁንም አልገባኝም። በዚያን ዘመን በነበረው ምርመራ ላይ የተለመደ የነበረው አሰራር ለምሳሌ አንድ በኢሃፋ አባልነት ተጠርጥሮ በማዕከላዊ ምርመራ በኩል ተይዞ ቃሉን ሰጥቶ የነበረ ወጣት መቼም በተቻለ መጠን አብዛኛው መረጃ እየተደበቀ ሊወጡ የሚገባቸው ያህል ብቻ ናቸው የሚሰጡት አይደል? ምርመራውን ጨርሶ ውሳኔ ሲጠባበቅ ሌላ ከሱ ጋር ባንድ ሴል ውስጥ አባል የነበረ ወጣት በሌላ የምርመራ ቡድን በኩል እንበል በደርግ ምርመራ ክፍል በኩል ተይዞ የእሱን ስም ቢሰጥን ያ በፊት የተያዘው ወጣት የዚህኛውን ስም ሳይገልጽ ቀርቶ ከሆነ በዚህ ጊዜ የሁለቱን ቃል ለማመሳከር ምርመራዬን ጨርሻለሁ ብሎ የተቀመጠው ሰው ሊጠራ ይችላል። በዚህ አይነት ለየት ያለ ቃል ሰጥቶ ለድጋሚ ምርመራ የሚጠራ እስረኛ መቼም ይፈረደበት ነው። ዱላው የሚጀመረው የቀረውን መረጃ ለማስወጣት ሳይሆን መጀመሪያ ቃልህን ስትሰጥ ለምን የምታውቀውን ደበቅከን ተብሎ በቅጣት መልክ ሲሆን ከዚያ በኋላ የሚያውቀውን ሁሉ ቢናገር እንኳ ስለማይታመን ይህን ብቻ አይደለም የምታውቀው ጨምር ብለው ሲያሰቃዩት ነው የሚገርሙት። እንደዚህ አይነቶቹ እስረኞች የሚገረፉት አንድ ጊዜ ብቻ ሳይሆን ሁለት ሶስት ጊዜ ነው። መርማሪዎቹ ደግሞ በተቻለ መጠን ስቃዩን ለማብዛት የሚያደርጉት ነገር ቢኖር አንድ ሰው ወዲያው እንደተገረፈ ደግሞ ቢገርፉት ሰውነቱ ስለሚደነዝዝ አይሰማውም የሚል ዘይቤ ስላላቸው አንዱና በሚከተለው ግርፋት መካከል ቢያንስ የአንድ ሳምንት የማገገሚያ ጊዜ ሰጥተው ነው እዚያው ማገገም የጀመረ ቁስል ላይ እየገረፉ ስንቱን ሸፋፋ አድርገው አስቀሩት። አንድ አረመኔ መርማሪማ እስር ክፍል በመጣ ቁጥር ተገርፈው የቆሰሉ ሰዎች እግር ላይ በጫማ እየቆመ ለቁስለኛው ውለታ የዋለ ይመስል ቁስልህን ላምግልልህ ብዬ ነው እያለ የሚቀልድ ነበር። ወደ ተነሳውበት ልመለስና በመጀመሪያ ከወታደር ፖሊስ እስር ቤት ወደ ደርግ ምርመራ ክፍል ተጠርቼ ስመጣ አስቤው የነበረው አንድ የምርመራ ቡድኑ እጅግ በጣም አድርጎ የሚፈልገውና ብዙ ጊዜ ያመለጣቸው አንድ መዋቅር ውስጥ አብረን እንሰራ የነበረ ወጣት ስለነበረ እሱን አግኝተው ይዘውት እኔ በሰጠሁትና እሱ በሰጠው ቃል መካከል ልዩነት አግኝተው ይሆናል ብዬ ነበር የሰጋሁት። ሆኖም በምርመራቸው ወቅት ከጠየቁኝ ጥያቄዎች አንፃር ምንም አዲስ ነገር ያላገኙ መሆናቸውን ሳውቅ ግን ስጋቴ ከዚያ አቅጣጫ ተለውጦ ብርሃኑ ስለሚያውቀኝ ሊያጠፋኝ ፈልጎ ነው ብዬ ደምድሜ እንኳን ከፎከረ ከወረወረ የሚያድነው አምላክ ያውቃል ብዬ የሚመጣውን ለመጠባበቅ ወስኜ ቁስሌን ማዳመጥ ያዝኩ። የደርግ ምርመራ ክፍል እስር ቤት በጣም ስለተጨናነቀ ከእስረኛው የሚወጣው ሙቀት ጣራው ላይ እየደረሰ ወደ እንፋሎትነት ተለውጦ ተመልሶ ከጣራው ላይ ይንጠባጠባል። በዚህ ላይ መታጠብ የሚባል ነገር የማይታለም በመሆኑ የሚተነፍቅ የላብ ሽታና ከተገረፉና ሕክምና ካላገኙ ሰዎች ቁስል ላይ የሚወጣው ሽታ የሚያቆለውል ነበር። እንደዚያም ሆኖ ማምሻም እድሜ ነው ብሎ ነው መሰለኝ እስረኛው ያለችውን ጠባብ ቦታ ለማብቃቃት አየሩን ለማቀዝቀዝና የቁስለኞች ስቃይም እንዳይሰማቸው ለማድረግ ብዙ ሙከራ ያደርጋል። በተለይ በመኝታ ጊዜ ብዙዎች የተገረፉና እግራቸውም የቆሰለ ስለነበር ትልቁ ጥንቃቄ እንቅልፍ ወስዷቸው የሚገለበጡ እስረኞች ቁስላቸው እንዳይነኳቸው ማድረግ ሲሆን ለዚህም መፍትሄ ተብሎ የተወሰደው በተቻለ መጠን የተገረፉና የቆሰሉ እስረኞች በአንድ አካባቢና ጥግ ላይ ከሌላው ጋር ሲታይ ሰፋ ያለ ቦታ እንዲያገኙ ማድረግ ነበር። እንደዚያም ሆኖ በተለይ በጣም የተደረፉት እስረኞች ለሊቱን ህመሙ እየጠናባቸው እንቅልፍ ልባቸው ሲያራዡና ሲወራጩ የሌላውን ቁስል ይነኩና የተነካው እሪልና ሌሎቹንም በፍጥነት ለመመጥና ማስታመም ካገኙት እንቅልፍ ይቀሰቀሳቸዋል። ያልተገረፉ እስረኞች በቁጥር ጥቂት ሲሆኑ እነሱም ቢሆኑ ገና ተራቸውን የሚጠብቁ እንጂ ከግርፋት መድን ይወጣላቸው አልነበሩም። ምክንያቱም በአብዛኛው እስረኞች ከሌላ እስር ቤቶች ወደ ደርግ ምርመራ ክፍል የሚጠሩት ለምርመራ ነበር። ታዲያ ያ ቀናቸው ደርሶ በቁስለኛነታቸው ያለውን እንክብካቤ እስኪያገኙ ድረስ ከዚያችው ካለችው ህይወት ላይ መስዋዕትነት የሚከፍሉ ነበሩ። አንዳንዶቹ ደግሞ ተገርፈው ግን ወይ በመቆየት ወይም መቼም ህክምና የለ እግዚአብሔር የውሻ ቁስል አርጎላቸው ቶሎ ድነው ነው ሌላውን የሚንከባከቡትና የሚያስታምሙት። ታዲያ እኔ እዚያ በነበርኩባቸው ጥቂት ቀናት ውስጥ እነዚህ ያልተገረፉና ወይም ተገርፈው ቁስላቸው የሻረ እስረኞች በመኝታ ሰዓት የሚተኙት እስረኛው ሰክኔ ብሎ ስም ባወጣለት የመኝታ ዘዴ ነበር። ሰክኔ ማለት ልክ እንደ መሰካካት ማለት ነው። እስረኞቹ በሙሉ ራሳቸውና እግራቸው በአንድ አቅጣጫ ሆኖ ቢተኙ ሰው በተፈጥሮ ከደረቱ ሰፋ ከወደ እግሩ ጠበብ ብሎ የተፈጠረ በመሆኑ የቦታ ጥበት ይፈጠራል። ስለዚህ የተፈጠረውን የቦታ እጥረት ለመቋቋም ነው ሰክኔ አስተኛኘት የተፈጠረው። በሰክኔ አስተኛኘት መሰረት በአንድ ራስ ጎን ለጎን የሚተኙ ሰዎች በምንም አይነት ራሳቸው ጎን ለጎን አይሆንም። አንዱ ወደ ላይ ሲተኛ ሁለተኛው ወደ ታች እያለ ራስጌና ግርጌ ይተኛል። በዚህ መልክ ትንሽ የቦታ መሸጋሸግ ይፈጠራል። ግን ያው ብዙ ሰው እንቅልፍ ሲወስደው ራስጌና ግርጌ መተኛቱን ይረሳውና አንዱ እግሩን አንስቶ አንዱ አፍንጫ ላይ መዘርጋት ይጀምራል። በደንቡ መሰረት በቦታ ጥበት የተነሳ በሰክኔ ስርዓት ከተተኛ ማንኛውም እስረኛ በፈለገው ሰዓት መገላበጥ አይፈቀድለትም። በቅድሚያ ስምምነት ላይ በተደረሰበት የተወሰነ ሰዓት ላይ ሁሉም እስረኛ አንድ ላይ እንዲገላበጥና ባልተኛበት ጎኑ ደግሞ እንዲተኛ ይደረጋል። በዚህ ጊዜ ውስጥ ብዙ መጎሻሸምና መረጋገጥ ይኖራል። ግን እስረኛው ገና ከዚህ ለከፋ ድብደባና ሞት ጭምር እየተዘጋጀ ስለሆነ አብዛኛውን በቀልድ ነው የሚያሳልፈው። የእንቅልፍ ጊዜ እስኪደርስ ድረስ እንቅልፍ ካለ ማለት ነው ያለው ሌላ ፕሮግራም ደግሞ በዚያው በጨለማ። በነገራችን ላይ ሌሎች ያየኋቸው እስር ቤቶች በሙሉ ቀንም ሆነ ሌሊት መብራት እንደበራ የሚቆዩ ሲሆን የደርግ ምርመራ ክፍል እስር ቤት ግን አንዱም ክፍል መብራት የለውም። ትንሽም ኡጋጋን የሚገኘው እውጭ ዘቦቹ ጋር ከሚበራው መብራት በበሩ ማሾለቂያ ከሚገባው ብርሃን ነው። አንዳንድ ሰዎች ቀልዶችንና በሕይወታቸው ስላጋጠሟቸው አስደናቂ ነገሮች ለእስረኞቹ ማጫወት ነው። አንድ ለብዙ ዓመታት በጭነት መኪና ሾፌርነት ሲሰሩ ኖረው በመጨረሻ የብዙ የጭነት መኪኖች ባለንብረት የሆኑ አዛውንት እስረኛ አንድ ቀን ስለ ልምዳቸው እንዲነግሩን ተጠይቀው የነገሩንን አስቂኝ ታሪክ ሁል ጊዜ አስታውሰዋለሁ። እዚያ ጨለማ እስር ክፍል ውስጥ ሰዎች ሲናገሩ የቃል ንግግርን የሚያገዙት የፊት ላይ መግለጫዎች፣ የእጅ እንቅስቃሴና የመሳሰሉት ሳይታዩ በጆሮ ብቻ መስማት ሲሆን እኛ ሰው አንዱ ገጠመኛቸውን በምንም እንቅስቃሴ ሳይታጀቡ ቢታጀቡም በጨለማው ምክንያት ልናያቸው ሳንችል እንዴት አርገው ግልጽ አርገው እንደተናገሩትና እንዳሳቁት ሳስበው ተሰጧቸው እስካሁን ይገርመኛል። ሌላው ያልተገረፉ እስረኞች እዚያ እስር ክፍል ውስጥ የሚሰጡት አገልግሎት ያለውን ሙቀት ለመቀነስ ማራገብ ነው። የተመረጡ ሁለት ሰዎች በሁለት የተለያዩ ቦታዎች ላይ ጋቢ ተሰጥቷቸው ይቆሙና ጋቢውን ዘርግተው ካናታቸው በላይ አውጥተው በማሽከርከር አየሩን ለማቀዝቀዝ ይሞክራሉ። ስራው በጣም አድካሚና ክንድ የሚገነጥል ሲሆን አንዳንድ ጊዜም ወደ ክፍሉ የሚገባው አየር በዚያች በበሩ ላይ ባለች ማሾለቂያ ብቻ የተወሰነ ስለሆነ ምንም አዲስ አየር ሳይገባ ያንኑ የሞቀ አየር ብቻ ማሽከርከር ስለሚሆን የሚሽከረከረው አየርም እንደወላፈን ይጋረፋል። ቀን ቀን ደግ ዘቦች ካጋጠሙ በሩ ክፍት ስለሚሆን በር አካባቢ የሚቀመጡ ሰዎች የታደሉ ናቸው። በዚህ አይነት አምስት ቀናት በደርግ ምርመራ ክፍል ካሳለፍኩ በኋላ በአምስተኛው ቀን ያ የማውቀው መርማሪ የመቶ አለቃ እስረኞችን ሊያነጋግር መጥቶ ከእስር ክፍሉ ውጭ እንደቆመ የቤት ኃላፊውን የመቶ አለቃን ማነጋገር እፈልጋለሁ ብዬ አስፈቅጄ ከእስር ክፍሉ በራፍ ወጣ ብዬ ሌላ የሚሰማን ሰው በቅርብ አለመኖሩን አረጋግጬ በስሙ ጠርቼ ምርመራዬን ጨርሻለሁና እባክህ ወደ እስር ክፍሌ መልሰኝ፣ እዚህ በራብ ልሞት ነው ስለው እሱም በተራው በአካባቢው ሰው አለመኖሩን ዘወር ብሎ ተመለከተና ለካ እስካሁን አልሄድክም፣ አዝናለሁ፣ አሁን ሁለታችሁንም እልካችኋለሁ ብሎኝ ወደ እስር ክፍሉ ተመለሱ። ግማሽ ሰዓት ባልሞላ ጊዜ ውስጥ አንድ ኩንዲ ቮልክስዋገን መኪና ከእስር ቤቱ ውጭ ቆመና አንድ ሲቪል የለበሰ መርማሪ መጥቶ የእኔና የጓደኛዬን ስም ጠርቶ ከእስረኞቹ ተሰነባብተን በቀረበችልን ኩምቢ ቮልክስዋገን በሁለት ወታደሮች ታጅበን ወደ ወታደር ፖሊስ እስር ቤት ጉዟችንን ቀጠልን። የዘመድ ቄስ ሲያለቅስም ሲፈታም ነው እንዲሉ ያ የምናውቀው የመቶ አለቃም ያው የሙያው ግዴታ ሆኖበት ቃላችንን ቢቀበለንም እንደሌላው እስረኛ ሁለት ሳምንትና ሶስት ሳምንት ደርግ ምርመራ ክፍል እስር ቤት ባዶ ሲሚንቶ ላይ እየተኛን ጨለማ ክፍል ውስጥ ተቀምጠን ዝልዝል ጥብስ እየበላን ከመቆየት ገላግሎን በአንድ ሳምንት ውስጥ ወደ ወታደር ፖሊስ እስር ቤት ቢያንስ ፍራሽ ላይ የምንተኛበትና ከቤተሰብ የሚመጣ ምግብ የምናገኝበት ቦታ ስለመለሰን ባለውለታችን ነበር። ሲተረት እንኳ የነበረው የፖሊስ ዘመድ የቤንዚን አመድ የለውም ተብሎ ነበር። የመቶ አለቃ ይችን ብሂል ሽሯታል። በእርግጥ ሻለቃ ብርሃኑ ግን ከልብ አክብሯት ነበር። ምንም እንኳ ሻለቃ ብርሃኑ በሁለታችንም ላይ በእኔም በጓደኛዬም ላይ በዚህ የምንላቀቅ መስሏችኋል ብሎ ዝቶ ቢመልሰንና የወደፊት እጣችን የመረረ እንደሆነ ሁለታችንም ብናውቅም ቢያንስ ከዚያ የምድር ላይ ሲኦል ከሆነው የደርግ ምርመራ ክፍል እስር ቤት ተገላግሎ ወደ ወታደር ፖሊስ እስር ቤት መመለስ ትልቅ ነገር ነበር። እንደፎከረው ቢገለንም ቢያንስ ትንሽ ሳምንታትም ቢሆን ፍራሽ ላይ ተኝቶ ከቤት የሚመጣ ምግብ በልቶና በሳምንት አንድ ቀንም ቢሆን አካላት ታጥቦ መጠባበቅ የተሻለ ነበር። ደግሞ በዚህ በቀውጢ ቀን ምን እንደሚሆን ማን ያውቃል? ወይ ደርግ እንደ ልማዱ ሲደናበር አንድ ቀን ብልጭ ብሎበት የፖለቲካ እስረኞችን ፈትቻለሁ ሊል ይችላል፣ ወይም አንድ የተደናበረ መርማሪ ፋይሌን ከሚፈቱም ሆነ ከሚረሸኑ ሰዎች ጋር ደባልቆ ያቀርበውና ይገላግለኝና አንዱን ይዤው አርፋለሁ ብዬ በሐሳቤ ማውጣት ማውረዴን እንደቀጠልኩ ወታደር ፖሊስ እስር ቤት ደረስ። መቼም ወደ ደርግ ምርመራ ክፍል የሚወሰድ እስረኛ እጣ ምንም ጊዜ የማይታወቅ ስለነበረ ሁለታችንም በሕይወት ተመልሰን መምጣታችን ጓደኞቻችንን በጣም ቢያስደስታቸውም መገረፋችን ደግሞ በጣም አሳዝኗቸው ስለነበር እንክብካቤው ወዲያው ቀጠለ። ግማሾቹ በቴርሞስ ፍላስክ ውሃ ሙቅ ውሃ ከወታደሮች ምግብ ቤት አምጥተው ያንን የቆሰለና ደም እላዩ ላይ የደረቀ እግራችንን በጥጥ እያራሱ ሙልጭ አድርገው አጠቡልን። ከዚያም አንቲባዮቲክ ታዞላቸው ሳይጠቀሙበት የቀሩ ልጆች መድኃኒቱን አምጥተው ከላይ ያለውን የላስቲኩን ሽፋን በዘዴ አላቀው ከውስጥ ያለውን ዱቄቱን መድኃኒት በቁስላችን ላይ ነሰነሱበትና እንደዚያው እንድንተወው መከሩን። ያቺ የተለመደች የእስር ቤቱ ሕክምና ነበረች። ከጓደኞቻችን ጋር ተደባልቀን ቁስላችንም ቤት ባፈራው ሕክምና ከታከመና ምግብና ሻይ ከተሰጠን በኋላ አረፍተን ለወሬ ጓጓው ፈኛ በጥያቄ ያጣደፈን ጀመር። ስለምርመራችን ደግ ፍር ቤት በነበርንበት ጊዜ ሌሎች ጓደኞቻችንን አግኝተን እንደሆነ በዚያ አካባቢ ምን እንደሚወራ እዚያ ያሉት እስረኞች እንዴት እንደሆኑ ብቻ ምን ልበላችሁ ለማወቅ የሚፈልጉትን ሁሉ ጠየቁንና እኛም የደርግ ምርመራ ክፍል በነበርንበት ጊዜ ያየነውንና የሰማነውን አንዳች የረሳነውን አንዳችን እያስታወስን እየተረዳዳን ወሬ ኮመኮምናቸው። የተመለስነው ከሰዓት በኋላ እስረኞች ረፍት ወጥተው ከገቡ በኋላ ስለነበረ ሌሎቹ ክፍሎች ውስጥ የነበሩት እስረኞች ወሬውን አልሰሙም ነበር። ሴቶቹ እስረኞችም እኛ ልንመጣ ስንል ወሬውን እንዳይሰሙ ተብሎ ክፍላቸው እንዲገቡ ተደርገው የክፍላቸው በርም እኛ እስክንገባ ድረስ ተዘግቶ ስለነበር በኋላ ነው የኛ ክፍል በር እንደተዘጋ የክፍላቸው በር የተከፈተላቸውና በተለመደችዋ የመገናኛ ዘዴያችን በዚያች በበሩ ስር በተተወች ትንሽ ክፍተት ምን አዲስ ነገር እንዳለ ወረቀት አስገብተው ጠይቀው ወሬውን ያገኙት። ሴቶቹ አንዴ ወሬውን ካገኙ የሁሉም እስር ክፍል በር ሲዘጋ የነሱ ግን ክፍት ሆኖ ስለሚቆይ ምንም እንኳ ከህንፃው መውጣት ባይችሉም ኮሪደሩ ላይ ለመዘዋወር ነፃ ስለሆኑ እያንዳንዱ ክፍል ወሬውን ማስተላለፍ ይችላሉ። ሴቶቹ እስረኞች ወሬውን ለየክፍሉ ካስተላለፉ በኋላ እንኳን ደህና መጣችሁ መልእክትና በተለይ በጣም ወደውና አዘውትሬ አጨሰው የነበረው የሶስት ኬንት ሲጋራ ስጦታ ደረሰኝ። ማገገሚያ ስጦታ መሆኑ ነው። ጓደኛዬ እንደሆነ እንኳን ሲጋራ ሊያጨስና አጠገቡም ሲያጨሱበት አይወድም። እኔው ተዝናናውበት። ሌሊቱን ብዙ የዞረን ቀልፍ ስለነበረኝ ነው መሰል በደንብ ተኝቼ አደርኩ። በማግስቱ ያቺ የ45 ደቂቃ የጠዋት እረፍት ደርሳ ፀሐይ ለመሞቅ ልንወጣ ስንል እኔ እንኳ መራመድና መቆም ሁሉ አቅቶኝ በሁለት ጓደኞቼ ግራ ቀኝ ተደግፌ ቆምኩ። ጓደኛዬ ግን እንደኔ ስላልጸናበት ተደግፎ መራመድ ይችል ነበር። መራመድ የማይሞከር ስለሆነብኝ ሁለት ጓደኞቼ ተሸክመውኝ ውጭ አወጡኝና አጥር ጥግ አስቀምጠውኝ ክፍሌን እያስታመምኩ ፀሐይን ስሞቅ ሌላዎቹ የእስር ክፍሎች የሚገኙት ጓደኞቻችን ያችኑ የ45 ደቂቃ የእረፍት ጊዜያቸውን እግራቸውን ለማፍታታት መዘዋወራቸውን ትተው እኛኑ ከበው ወሬ ሲጠይቁንና ሲያበረታቱን ቆዩ። በነገራችን ላይ የእረፍት ጊዜና እግር ማፍታታት የሚባለው ለማታውቁት ምን እንደሆነ ልንገራችሁ። በእስር ቤቱ ግቢ ውስጥ ያለው ቦታ የተወሰነ ስለሆነ እያንዳንዱ እስረኛ በእረፍቱ ጊዜ እንደፈለገው ለመዘዋወርና ለመራመድ ከፈለገ በቦታው ጥበት የተነሳ ልክ እንደ መኪና የመጋጨትና የመጨናነቅ ችግር ሊያስከትል ስለሚችል እስረኞች ተስማምተው ያወጡት አንድ የመሽከርከሪያ ምህዋር ኦርቢት እንደማለት ነው የሚደረገው ልክ ሰልፍ እንደተሰለፈ ወታደር እስረኞች ሁለት በሁለት ሆነው ያንን ክፍት ቦታ ለ45 ደቂቃ ሳያቋርጡ ተከታትለው ይዞሩታል። ታዲያ የሚገርመኝ ነገር ያዟዟራቸው አቅጣጫ እንኳን አይለወጥም። ሁሌ የሚሄዱበት አቅጣጫ አንድ ነው።